ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍ ዓለም ዝግጅታችን በባቢሌ ቶላ ተደርሶ በጸገየ ወይን ገብረ መድህን ደብተራው የተተረጎመውን አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል
7
አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔው ጭምብል የኢህአዴግ ምክር ቤት የኦህዴድን ሊቀመንበር አብይ አህመድን የድርጅቱ መሪ አድርጎ መርጧል። በቅርቡ በወያኔ ፓርላማ ጠቅላይ ሚኒስትር ሆኖ እንደሚመረጥም ይጠበቃል። ከአንድ ሳምንት ለበለጠ ጊዜ ከፍተኛ መፋተክ የተከሰተበት የኢህአዴግ ምክር ቤት ስብሰባ አብይ አህመድን ሊቀመንበር አድርጎ መጠናቀቁ ብዙዎቹ ሲጠብቁት የነበረ መሆኑ ግልጽ ነው። ማክሰኞ ምሽት በወያኔ ዜና ማሰራጫዎች ይፋ በተደረገው መግለጫ በምክር ቤት ውስጥ ድምጽ የሰጡ የ170 አባላት መሆናቸውና አብይ አህመድ 108 ድምጽ በማግኘት ማሸነፉን ሲፈራው ሽጉጤ 59 ደብረጽዮን 2 ድምጽ ማግኘታቸውም ተነግሯል። ደመቀ መኮንን ከውድድር ስለወጣ ለርሱ ድምጽ ያልተሰጠ ሲሆን በምክትል ሊቀመንበርነቱም ይቀጥላል ተብሏል። ከ180ዎቹ የምክር ቤት አባላት መካከል በስብሰባው ላይ የተገኙት 44 የኦህዴድ 43 የብአዴን 39 የወያኔ ህወሓት 44 የደህዴን አባላት በጠቅላላው 170 ሲሆኑ አንድ ድምጽ ያልሰጠ እንዳለና ሌሎች በተለያዩ ሁኔታዎች የተባረሩ መሆናቸውም ተነግሯል። የድምጽ አሰጣጡ ዝርዝር ባይገኝም አብይ 100 ድምጽ ሊያገኝ ቻለው የኦህዴድና የብአዴን ተወካዮች በአብዛኛው ደግሞ ከወያኔው ድርጅትና ከደቡብ የተወሰኑ ድምጽ ስለሰጡት ነው ብሎ መገመት ይቻላል። አብይ ገና በለጋ ዕድሜው በወያኔ ተመልምሎ ለረጅም ዓመታት በወታደሩና በጸጥታ ውስጥ በማገልገል እስከ ሌተናል ኮሎኔል ማዕረግ የደረሰ ሲሆን የኢንተርኔት ቴክኖሎጂን በመጠቀም የአፈናና የጸጥታ ሥራ ኃላፊነት ተሰጥቶት ሲያገለግል መቆየቱ ይታወቃል። ከቅርብ ጊዜ ወዲህ በሕዝብ ግፊት ወደፊት መጥቶ አንዳንድ ሕዝባዊ የሆኑ የለውጥ እርምጃዎችን ለመውሰድ ተዘጋጅቷል ቢባልም ለዓመታት ከነበረበት የወያኔ ተጽዕኖ ወጥቶ ምን ያህል የአገሪቱን ዋና ዋና ችግሮች ሊያቃልል ይችላል የሚለው እያነጋገረ ነው። አንዳንድ ዜጎች አብይ የአስቸኳይ ጊዜ አዋጁን ያስቆማል፣ ከተቃዋሚዎች ጋር ንግግር እንዲደረግ ሁኔታውን ያመቻቻል፣ የሽግግር ሁኔታን ይፈጥራል፣ የወያኔ አገዛዝ ለ27 ዓመታት በአገሪቱ ላይ ያንሰራፋውን የፖለቲካ የኢኮኖሚና ወታደራዊ የበላይነቱን ሊያስቀር ይችላል ወዘተ የሚሉ ህልማዊ ምኞት ውስጥ የገባ አስተያየት በመሰንዘር ላይ ይገኛሉ። ሌሎች ደግሞ በተቃራኒው የወያኔን ትዕዛዝ ከማስፈጸም በስተቀር ምንም የሚያመጣው ለውጥ የለም ሲሉ ቢፈልግ እንኳን ከወታደራዊና በኢኮኖሚያዊ መስክ ስር ሰዶ የተጠናከረው የወያኔ ድርጅት ፍላጎቱን እንዳያሟላ ጋሬጣ ሊሆንበት ይችላል ይላሉ። አንዳንዶቹ ከዚህም አልፈው ወያኔ ከገባበት ቀውስ ለመውጣት እንደገና ለመጠናከር ጊዜ ለማግኘት በተለይ በኦሮሞ አካባቢ ያለውን የወጣቶች እንቅስቃሴ በሽንገና ለማብረድና አገራዊ የሆነውን ህዝባዊ እንቅስቃሴ ለመምታት ነው ብለው በረቀቀ ዘይድና ተንኮል ያዘጋጀው ሳይሆን አይቀርም በማለት ግምታቸውን ይሰጣሉ። ለማንኛውም ብዙ ሳይቆይ ወደፊት ሁሉም ነገር በግልጽ የሚታይ ስለሆነ እስከዚያው ድረስ ሳይዘናጉ ትግልን አጠናክሮ ከመግፋት በስተቀር አማራጭ የለም የሚሉ በርካቶች ናቸው። በወያኔው ፓርላማ የተቋቋመውና የኮማንድ ፖስት ተግባራትን የሚከታተለው መርማሪ ቦርድ የአስቸኳይ ጊዜ አዋጅ ከታወጀ ጀምሮ በኮማንድ ፖስት ስለታሰሩትና ስለተገደሉት ሰዎች ዝርዝር ሁኔታ በሚቀጥለው ሳምንት መግለጫ እንደሚሰጥ አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ገልጿል። የኮማንድ ፖስት ከተቋቋመ ጀምሮ በስልጣን ላይ የነበሩ የአካባቢና የከተሞች ባለስልጣኖችን ጭምር የሚገኙበት በርካታ ዜጎች በግፍ የታሰሩ ከመሆናቸውም ሌላ አንዳንዶቹ በስር ላይ የማሰቃያ ምርመራ እየተካሄደባቸው መረጃዎች መድረሳቸው ይታወቃል። ለመርማሪው ቡድን በወያኔ ፓርላማ ከተሰጡ ተግባሮች ውስጥ ምን ያህል ሰዎች እንደተያዙና እንደተገደሉ፣ የተያዙ ሰዎች ሰብአዊ መብት አለመደፈሩን ማረጋገጥና ጥፋተኞችን ወደ ፍርድ ማቅረብ ሲሆን በዚህ ላይ ምን ያህል ስራ እንደሰሩ በሚሰጡት መግለጫ የሚታይ ይሆናል። በኮማንድ ፖስት የተፈጸሙት ግፎች በህዝብ የሚታወቁ ስለሆነ መርማሪ ቡድኑ ለስም ነው ወይስ ተግባሩን በህግ እያካሄደ ነው የሚለው ከሚሰጠው መግለጫ ማረጋገጥ ይቻላልም ተብሏል። በኩዌት በርካታ ኢትዮጵያውያን በግፍ ታስረው ኢሰባዊ በሆነ ሁኔታ ውስጥ መቀመጣቸው በተለያዩ ሚዲያዎች ከተጋለጠ ከቀናት በኋላ የወያኔ አገዛዝ 38 ኢትዮጵያውያንን በኩዌት ታስረው እንደሚገኙ በማመን መግለጫ ሰጥቷል። ኢትዮጵያውያኑ በኩዌት የታሰሩት የተለያዩ ቁሳቁሶችን ይዘው ወደ ኩዌት ለመግባት ሲሞክሩ ነው የሚል መግለጫ የሰጠችውን ስለሚፈቱበት መንገድ ጥረት እያደረገ መሆኑን ጠቁሟል። ወያኔ ይህን እርምጃ ወሰደው የታሰሩ ሰዎች ያሉበት ሁኔታ በቪዲዮ ቀርጸው ለዓለም በማስተላለፋቸውና በቦታው ያለው የወያኔ ኤምባሲ ሊደርስላቸው አለመቻሉን በመግለጻቸው ነው ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፈው ለምን አይጨፍሩ? እስኪሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነጻነት ስንራብ ከጠገብን መከራ ለምን አይጨፍሩ አይዘሉ እስከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ሰግና ምላሽ ነው። ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ለሆዴ ኖራለሁ ባምሮ የፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር እድሜ ከተሰላ ለምን አይጨፍሩ? የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋራ በተቃርኖ አባድነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ? እኛ ቤት ቀንጎሎ እነሱ ዘንተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ የአገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ? ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ? መንገድ አደር ሲሆን ወላጅ ተፈናቅሎ ለፍርድ ሲጠበስ ባህሩን ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋራ ከፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ አይመቱ ከበሮ? የወላጆቻቸው የአይን ስስት ጮርቃዎች ሲረግፉ ወጣቶች እምቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በአገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች ለሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይላ ሊያይሉ? የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር በአገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመረው ከቀረብሶ በተኮሶ ደሞት ካጣጣመው ከሆነ ልውሶ ደግሞ ከተመቸው ወገን እርሙን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነፃነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍርሃት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትም ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍርሃት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ አድሮ የወገኑን ሥጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ጣራ እስኪነቃነቅ ሕዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልዬም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍርሃትን ቆፈን እንደፍረው ያሸነፉት ፈንደቅ ብብሉን ዛሬም ያስቀጠሉት በእነሱ ተገድለው አሁን የሚሰቡት ሰማታቱ ሞተው በደም የሚዋዡት ያፈሩ አፈር ሆነው በመስክ የሚተክሉት ኡ ጽጌረዳ የአገራችንን ምድር ሞልቶ ሲፈቃበት ኢትዮጵያን አስውባት ደምቃ የምናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ የማንቆርጥበት
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በጸገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 7 መኢሶንና ኢሃፓ የሁለቱ ድርጅቶች ስሮቻቸው በአንድ ላይ የተገመደ ስለነበር እያንዳንዱን ነጣጥሎ ማየት አስቸጋሪ ነው። በትግሉ ውስጥ የአባትነቱን ቦታ ይዘው ስለነበሩት ስለነዚህ አበይት ድርጅቶች አመሰራረት እና አቋሞቻቸው በስመ ክፉው ቀይ ሽብር ወቅት ጥቂት የማይባሉ ስተት ላይ የተመሰረቱ ታሪኮች ተጽፈዋል። ስለዚህም መኢሶንንም ኢሃፓንም ትክክለኛና ተጨባጭ ነው ብለን በምናምንበት መነጽር ማየት ይቻል ዘንድ ሐተታችንን እናቀርባለን። ሁለቱም መኢሶንም ኢሃፓም በአጠቃላይ መልክ ሲታዩ የኢትዮጵያ ተማሪዎችና ምሁራን እንቅስቃሴ ውጤቶች ነበሩ። ሀገር ውስጥ የነበረው የተማሪ እንቅስቃሴ ይበልጥ ስር ነቀል የሆነ መስመር ይዞ መድረኩን ጸረ ፊውዳልና ጸረ ኢምፔሪያሊዝም ሲያደርግ፣
በውጭ ሀገር የነበሩ የተማሪ ማህበራትም ይህንኑ መስመር በመከተል ደገፉት። በዚህ ወቅት ኃይሌ ፊዳና ጓደኞቹ በውጭ ማህበራት ተራማጅ አመለካከት እንዲሰርጽባቸው በማድረግ ረገድ ጉልህ ሚና ተጫውተዋል። ሆኖም 1960 ዓመተ ምህረት ላይ አዲስ አበባ ያሉ ተማሪዎች በእነሱ አመለካከት ውጭ ሀገር ያሉ ጓደኞቻቸው መጽሔት በማውጣት የረኩና ድርጅትም ለመፍጠር ምንም አይነት እርምጃ እየወሰዱ አይደለም በሚል ትዕግስት እያጡባቸው ነበር። በ60ዎቹ ዓመተ ምህረት መጀመሪያ ላይ ወደ አውሮፓና ወደ አሜሪካ የሄዱት ተማሪዎችም መደላድላቸው ውጭ ሀገር የሆነው የተማሪ መሪዎች አብዮቱ ገና ጥቂት ትውልዶችን ማሳለፍ የሚጠበቅ ጉዳይ ነው ማለታቸውን በደረሱበት ወቅት ቅር ተሰኙ። እኒሁ ተማሪዎች እና ኃይሌ ፊዳ ውጭ ሀገር ብዙ በመቆየታቸው ከሀገሪቱ እውነታ ጋር ተለያይተዋል የሚል ስሜት ተሰማቸው። የአውሮፓን የተማሪዎች ማህበር የተቆጣጠሩት እነ ኃይሌ ፊዳ በ1962 ዓመተ ምህረት ላይ አዲስ አበባ የወጣውን ዝነኛውን ጽሑፍ እንኳን ለ77ኛው የደም ልደቶ አደረሶ በሚል ርዕስ ንጉሠ ነገሥቱ ላይ የወረደባቸውንና የንጉሳውያን ቤተሰብንና የሚኒስትሮችን ገበና ያጋለጠውን እንዲሁ አይነቱ ንጉሠ ነገሥቱ ላይ የተደረገ ውርጅብኝን ሕዝቡ አይወደውም በሚል ማገዳቸው ሲታይ ተማሪዎቹ በዚህ ረገድ የተሰማቸው ስሜት በተወሰነ ደረጃ ማጠየቂያ ነበረው። ልዩነቱ ጊዜ ወስዶ ነው የሰፋው። የኃይሌ ፊዳው ቡድን እንደታሰበው እጁን አጣጥፎ የተቀመጠ እንዳልነበር ሳይጠቅሱት የሚያልፉት አይደለም። ሀገር ቤት ውስጥ ግንኙነት ነበራቸው። በውጭ ሀገርም ጋዜጦች እያወጡ በተማሪ ማህበሩ ስም ሀገሪቱ ውስጥ በድብቅ ለማስገባት እየሞከሩ ነበር። ከውጭ የግራ ድርጅቶችም ጋር ግንኙነት ነበራቸው። ኃይሌ ፊዳና ጓደኞቹ አንድ የሆነ የፖለቲካ ድርጅት ለመፍጠር ቀስ ብሎ ለመጓዝ የሚፈልጉ ይመስሉ ነበር። ግን ስለ ፓርቲ አመሰራረትም ሆነ መካሄድ ስለነበረበት ትግል የነበራቸው ትልም ብዥ ያለበት ነበር። ይህ እንዳለ ሆኖ ኃይሌ ፊዳና የቅርብ ጓደኞቹ የቻይኖቹ መስመር አማሏቸው ስለነበር የሶቪየትን ከላሽነት ያኬሱ ነበር። በመጀመሪያ ነቁ የታየው በብሔር ጥያቄ ላይ ነበር። በአሜሪካ የነበረውን የተማሪዎች ማህበር ይመሩ የነበሩት ዓለም ሀብቱ፣ ሀጎስ ገብረ ኢየሱስ፣ መለስ አያሌው፣ ደሳለኝ ራህመቶና ሌሎች ኢትዮጵያ ውስጥ መናገር የሚቻለው ስለ ክፍለ ሀገራዊነት ነው፣ ስለ ብሔራትና ስለ መገንጠል መብታቸው መናገር ግን የተሳሳተ ነው ብሎ የመሟገት የጉባኤ ውሳኔና አንብሮ ይዘው ብቅ አሉ። በዚህና በኤርትራ ግንባር አመራር ላይ ባደረጉት ሂሳዊ ግምገማ ላይ ተመስርተው እዚያም የሚካሄደውንም ትግል አወገዙ። ይህ እንግዲህ በ1962 ዓመተ ምህረት በሀገር ቤቱ ማህበር የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ባወጣው ጽሑፍ ከተገለጸው አቋም ጋር በቀጥታ የሚጋጭ ነበር። የ1963 የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ውሳኔ ጥላሁን ታከለ በሚል የብዕር ስም አልጄሪያ ውስጥ የዚያን ጊዜ በስደት በነበሩ ምሁራን በተጻፈ ጽሑፍ ተተቸ። የጥላሁን ታከለ ጽሑፍ ቢጋራዊና አጠቃላይ ይሁን እንጂ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበርን አቋም እንደገና አስረግጦ በኢትዮጵያ ውስጥ ብሔራትና ብሔረሰቦች ህልው እንደሆኑና የብሔር ጭቆናም አብዛኞቹ ጭቁን ብሔሮች ብሔረሰቦች ጫንቃ ላይ ያረፈ እውነታ እንደነበር መከራከሪያውን አቅርቧል። በዚህ ጽሑፍ ውስጥ የብሔራት የራስን ዕድል በራስ መወሰን እስከ መገንጠል ድረስ የሚለውን ያወቀ ሲሆን ኤርትራውያንም የግንባር መሪዎቹ ጠባይ ምንም ይሁን ምን ይኸው መብት እንዳላቸው ደራሲያኑ አረጋግጠዋል። በዚህ ነጥብ ላይ ክርክሩ ተጧጧፈ። የ1964 ዓመተ ምህረት የተማሪ ጉባኤዎች በልዩ ልዩ አቋሞች መካከል የነበረውን ልዩነት ገሃድ አድርገው አሳይተዋል። በመስፍን ሀብቱ በ1961 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ዋና ጸሐፊ ይመራ የነበረው የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ሌሎችም የ1963 ዓመተ ምህረት የክፍለ ሀገራዊነት አቋም ተጻረው ቆሞ የኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ የቀድሞ መሪዎች ግን በአቋማቸው ጸኑ። በመጨረሻም የብዙሃኑ ድምጽ በብሔር ጥያቄ ላይ ትክክለኛውን ውሳኔ አሳልፎ የክፍለ ሀገራዊነትን አንብሮ ሻረው። እዚህ ላይ ሰናይ ልኬ ከኢትዮጵያ ተማሪዎች ማህበር በሰሜን አሜሪካ ተገንጥሎ አንጃ ለመፍጠር ሌላ የተባሪ ቡድን መምራት ጀመረ። በርሊን ላይ በተደረገው የኢትዮጵያ ተማሪዎች ማህበር በአውሮፓ ጉባኤ ላይ ክርክሮቹ ግለት የነበራቸው ሲሆኑ ሁለት መልእክተኞች ከአልጄሪያ ሁለት ደግሞ ከአሜሪካ አንድሪያስ እሸቴ ከክፍለ ሀገራዊነትን አንብሮ ደግፎ መስፍን አብቱ ደግሞ የዚያ ተቃራኒ ሆኖ ተካፍለውበታል። አሁንም እንደገና የብዙሃኑ ዝንባሌ የብሔር አንብሮን የመቀበልና የራስን እድል በራስ የመወሰን መብትን የማወቅ ሆነ። ናይለ ፊዳም ዘግየት ብለው የብዙሃኑን አቋም ደገፉ። በውይይቱ ወቅት ነገደ ጎበዜና ሌሎች ከብዙሃኑ ሐሳብ የተቃረነ አስተያየት ሲገልጹ ቆይተው ውሳኔውን መደገፋቸው እንደ አድርባይነትና ለታክቲክም እንደ ተደረገ ሆኖ ታየ። ይህም ለጥርጣሬ በሩን ከፈተ። የኢትዮጵያ ተማሪዎች ንቅናቄ በአንጻራዊ ደረጃ ሲታይ የተደራጀ ድምጽን በደንብ የሚያስተጋባ ተሰሚነትም የነበረው እንደመሆኑ መጠን ህቡ የፖለቲካ ቡድኖች በሱ ላይ ተጽዕኖ ይኖራቸው ዘንድ አትኩረውበት ነበር። ስለዚህም በብዙ ሁኔታዎች ህቡ ቡድኖችን ይለያዩአቸው የነበሩ ነጥቦች ተማሪ ማህበራት ውስጥ እየተዛመቱ በእንቅስቃሴ ውስጥ ንድፈ ሐሳባዊ ጦርነትን ያስነሱ ነበር። ይህም በተራው ንቅናቄው መሰረተ ሰፊ የሆነ ብዙሃንን ያቀፈ ንቅናቄ ከመሆን ይልቅ ወደ ፖለቲካ ፓርቲ ቀረብ ያለ ጠባይ እንዲነሳ አድርጎታል። በዚያን ጊዜ በኃይሌ ፊዳ ቡድንና ኢህአፓን በመሰረቱት ቡድኖች መካከል ምስጢራዊ ግንኙነት ነበር። ንግግሮቹን ለማካሄድም ኃይሌ ፊዳ ሁለት ጊዜ ወደ አልጄሪያ ተጉዟል። በንግግሮቹ ወቅት የጊዜው ጥያቄዎች ተነስተዋል። የብሔር ጥያቄ፣ የድርጅት ጥያቄ፣ የትጥቅ ትግል ጉዳይ። በብሔር ጥያቄ ላይ የአሜሪካ፣ የሱዳንና የአገር ቤቶቹን ታጋዮች አቋም ይወክሉ የነበሩት አልጄሪያ የነበሩት ምሁራን የኢትዮጵያ አብዮታውያን የመገንጠል እርምጃን ለመደገፍ ወይም ለመቃወም እያንዳንዱን ሁኔታ በመጣበት ገጹ ለመመርመር ያላቸው መብት የተጠበቀ ሆኖ የብሔሮችን እስከ መገንጠል ድረስ የሚሄድ የራስን እድል በራስ የመወሰን መብታቸውን ያለምንም ውልውል ማረጋገጥ አለባቸው ብለው ተከራከሩ። ኃይለ ፊዳ ባቀረበው ሐሳብ ተስማምቶ ግን በሱ ቡድን ውስጥ ሁሉም ይህንን አቋም ስለማይደግፉት በዚያን ጊዜ በግልጽ ደግሞ መውጣት እንደማይችሉ አክሎ ተናገረ። በድርጅት ጥያቄ ላይ የአልጄሪያዎች ምሁራን ምስጢራዊ ግንባር ቀደም ፓርቲ መመስረት፣ ስርዓት ባለውና ህቡ በሆነ መንገድ መስራት፣ የፓርቲውን መዋቅር በአገር ቤት መዘርጋትና ለትጥቅ ትግል ዝግጅት ማድረግ አስፈላጊ መሆኑን ገለጹ። በድርጅት አስፈላጊነት ላይ የኃይለ ፊዳ ስምምነት ነበር። ግን አሁንም እንደዚህ አይነቱን ፓርቲ ለመመስረት ጊዜው ገና እንደነበርና እንደዚህ አይነቱን ፓርቲ ከመመስረት በፊት መንግስት ቢሮክራሲ ውስጥ መመልመል ወይም ሰርጎ መግባት መቅደም አለበት ብለው እንደሚያምኑ ገለጸ። መንግስቱ እርምጃ ለመውሰድ ቢያስብ አስቀድሞ ለማወቅ የሚል ምክንያት ነበር ያቀረበው። የጠመንጃ ትግልን በሚመለከት ኃይለ ፊዳ የሱ ቡድን በመሰረተ ሐሳቡ ተቃውሞ ባይኖረውም ስለ ትጥቅ ትግል መጀመር ማሰብ ጊዜው ደርሷል ብለው እንደማያምኑ አስረዳ። ኃይለ ፊዳ በዓለም አቀፍ ጥያቄ ላይ ከጠበቁት በላይ ቻይናዊ ሆኖ ነው ብቅ ያለባቸው። በቻይና ላይ የሶቪየት ወረራ የማይቀር ነው የሚለውን ፍራቻውን ይህ የሆነው በ1961 ዓ.ም ተመረተ የዩዙሪ ወንዝ ላይ የሁለቱ ኮሙኒስት ኃይሎች ግጭት ከተፈጠረ በኋላ ነበር። የአልጄሪያዎቹ ምሁራን መሰረት ካሳጡበት በኋላ በበቂ ደረጃ ሁኔታዎችን መከታተል ይችሉ ዘንድ አስፈላጊ ጋዜጦችን እንደሚልክላቸው ቃል ገባ። ከነዚህ ትርኮች ውስጥ ጠለቅ ብለን የምንገባው በእነዚህ ሁለት ቡድኖች መካከል ለነበሩት ግጭቶች መነሻ መሰረት ስለሆኑና እነዚህን ሳያውቁ የኢሃፓንና የመይሶንን ግጭት መረዳት አስቸጋሪ ስለሚሆን ነው። ወደ ቀደመ ነገራችን እንመለስና የሚስጥር ግንኙነቶች ቀጠሉ። ግን ፍሬቢስ ነበሩ። ይህ በእንዲህ እንዳለ ኢትዮጵያ ውስጥ የነበሩት ታጋዮች ውጭ አገር የነበሩ ጓደኞቻቸውን አልጄሪያ፣ አሜሪካ ወዘተ ከፍ ባለ የትግል ስልት ዝግጁ ያልሆኑ ከሚመስሉ ከቀደምት ኤምባሲ ወራሪዎች ጋር ጊዜ በማጥፋታቸው ቁጣቸውን ያወርዱባቸው ነበር። በ1964 ዓ.ም ውስጥ ኃይለ ፊዳ ወደ አልጄሪያ ጽፎ አቋማቸው እንዳልተቀየረ ያ እንዳለ ሆኖ ከተስማሙ የሱ ቡድን ለውህደት ዝግጁ እንደሆነ አስታወቃቸው። እነሱም በመሰረታውያን ጉዳዮች ላይ ልዩነታቸው ያልተፈታ ስለሆነ ውህደት ከጥያቄ ውጭ እንደሆነ በመግለጽ እንቢታቸውን አስታወቁ። የኃይለ ፊዳ ቡድን ያባ ከመመስረቱ በፊት በቅርቡ እንደዚያ አይነት ፓርቲ መመስረት የሚቻልበት ሁኔታ እንደነበር በደብዳቤ በወግ እንዲያውቁ ተደርጓል። በ1964 ዓ.ም ኢሃፓ ተመሰረተ። መስራች ጉባኤው የፖለቲካ ፕሮግራም ነደፈ። በኋላ የኢህአድ ፕሮግራም ተብሎ የወጣ የፓርቲውን አመራር መረጠ። ከነዚህ ውስጥ ብርሃነ መስቀል ረዳ፣ ተስፋዬ ደበሳይ፣ ብንያም አዳነና ክፍሉ ከበደ በሞት ተለይተዋል። የሽምቅ ተዋጊ ቡድን ለማደራጀትና ትጥቅ ትግል መጀመር ወሰነ። የኢትዮጵያ ሕዝቦች አርነት ድርጅት ኢአድ የሚል ውጭ ግንኙነት የሚያገለግል የሽፋን ስም አወጣ። በሶቪየት ህብረት ጥያቄ ላይ ምንም እንኳ ተወክለው ከመጡት ጥቂቶች ሶሻል ኢምፔሪያሊዝም የሚል አንብሮ ይዘው ቢቀርቡም የብዙሃኑ ድምፅ ሳይገኝ በመቅረቱ ውድቅ ሆነ። ያም ሆኖ ጉባኤው ከላሿ የሶቪየት ህብረት የኢትዮጵያ አብዮት ወዳጅ አይደለችም በሚል አይነት መታየት ይኖርበታል ብሎ አሰፈረ። ከሞስኮ ጋር ግልጽ የሆነ ጠብ ውስጥ መግባትም በጊዜው የነበረው የአካባቢ ሁኔታ ሲታይ የኢህአድን ስራ በተለይ የሽምቅ ተዋጊ ቡድን ለማሰልጠንና አገር አስገብቶ ለማስጀመር የነበረውን እቅድ በጣም ከባድ ያደርገዋል በሚል ምክንያት የተከለከለ ሆነ። እንደ ኢህአድ ሆኖ ኢህአፓ ከኤርትራ ግንባሮችና መካከለኛው ምስራቅ ውስጥ ካሉ ድርጅቶች ጋር ግንኙነት አደረገ። የፍልስጤሙ አልፋታህ የመጀመሪያው የሽምቅ ተዋጊ ቡድን በኋላ የኢትዮጵያ ህዝባዊ አብዮታዊ ሰራዊት የተባለውን ለማሰልጠን ተስማማ። በዚያን ጊዜ ኢህአድ ከኢፒኤልኤፍ ጋር ይበልጥ ተቀራርቦ ነበርና ይህ ሁኔታ ደግሞ በበኩሉ ኢኤልኤፍ የነ ኃይለ ፊዳን ቡድን ይበልጥ እንዲቀርብ ገፋው። የነ ኃይለ ፊዳ ቡድን በመካከለኛው ምስራቅ ውስጥ ተስፋዬ ታደሰ በሚባል ቤይሩት ውስጥ ተቀማጭ በነበረ የመንግስት ሰላይ ነው ተብሎ በተማሪው ንቅናቄ በተወገዘ ግለሰብ ነበር የተወከለው። ኢኤልኤፍ የኢህአድ ሰልጣኝ ቡድን ወደ መካከለኛው ምስራቅ ሊመጣ የሚችልበት ሁኔታ እንዳለ ለኃይለ ፊዳ ቡድን ወሬ አዘለቀና እነሱ ደግሞ ይህንን ዜና አንጠልጥለው ወደ ተማሪው ጋዜጣ በመሮጥ ጠመንጃ ለማንሳት የቸኮሉ የሚል ምንም ያህል ያልተሸፋፈነ ጠበኛነታቸውን ገለጹ። እነዚያኞቹም የኢህአድ ወገኖች በጣም ተናደዱ። እንደለየለት ክህደትና በተዘዋዋሪ መንገድም ለንጉሳዊ መንግስት አገልግሎት እንደማበርከት አድርገው በመቁጠር እና ኃይለ ፊዳ ላይ ያላቸውን አቋም አከረሩ። በውጭ አገሩ የተማሪ ንቅናቄ ውስጥ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን መመስረትም የፊተኛውን ዓለም አቀፍ ማህበር በመተካት ግጭት አስከተለ። እና ኃይለ ፊዳ ዓለም አቀፍ የኢትዮጵያ ተማሪዎች ፌዴሬሽን የኢሃፓን ፍላጎት ለማስተጋቢያ ይሆናል ብለው በማሰብ ብዙ ምክንያት እየደረደሩ ተቃወሙት። በግራና በቀኝ ጽሑፎች መብረር ጀመሩ። በዚያን ጊዜ ይጧጧፍ የነበረው ክርክር በወቅቱ በወጡ የተማሪዎች ጽሑፎች ላይ ይገኛሉ። ልዩነቱ እየሰፋ መጣ። የካቲት አብዮት ሲፈነዳ መሰረታዊው የሆነው ልዩነት ይበልጥ ግልጽ ሆነ። የኢሃፓን መስመር የደገፉ ማህበራት አብዮቱን ይበል ይበል ሲሉና ለሰራተኞች ግንባር ቀደምና ሲሰጡ የኃይለ ፊዳ ቡድን ግን አብዮቱን መጀመሪያ ረብሻ ነው ሲሉ ቆየት ብለው ደግሞ በኑስ ከበርቲው የተመረረ ህዝባዊ ንቅናቄ ነው አሉ። የአማራር ሚናን በሚመለከት ሁለቱም አገላለጾች ሌላው ቢቀር የሚያከራክሩ ሲሆኑ በኃይለ ፊዳ በኩል በኑስ ከበርቲው የተመረረ ንቅናቄ የሚለው አገላለጽ የዚህ መደብ አሉታዊ ጠባዮች ላይ ያላቸው ንቀፌታ የሚገልጽ ነበር። በመሰረቱም ፍራታቸው እውነት ነበረው። የኃይለ ፊዳ ቡድን የንደልካቸውን መንግስት የማሻሻያ እርምጃዎችን ስራ ላይ እንዲያውል ጊዜ ይሰጠውና በዚያም ተጠቅመን ዴሞክራሲያዊውን ትግል መቀጠል እንችላለን በማለት በይፋ ተከራከሩ። በመቀጠል ላይ የነበረውን የሰራተኞች ስራ ማቆም አድማና የከተማውን ህዝብ መነሳሳት መደገፍ ለኃይለ ጽንፋዊነት ሲሆን ለሌሎች ደግሞ አብዮቱን እንዲቀጥል ለማድረግ ትክክለኛ ፖሊሲ ነበር። ድርግ ስልጣን ሲይዝ የኢሃፓ ደጋፊዎች የስልጣን ቅሚያውን በማውገስ የኢሃፓን የኢሰማን ወዘተ ጥያቄዎች ሲያስተጋቡ ኃይለ ፊዳ ግን ድጋፋቸውን በመግለጽ የእንኳን ደስ ያለ መልእክት ለድርግ አስተላለፉ። ኢትዮጵያ ውስጥ ከፈፈሉ ጥልቀት ያለው አልነበረም። እንዲያውም የአባዎችና ድልዳላቸውን ውጭ ካደረጉት ከኃይለ ፊዳ ቡድን ጋር የተሳሰሩቱ የቅርብ ግንኙነት ነበራቸው። በኃይለ ፊዳ ደጋፊዎች ይበተኑ የነበሩት ወረቀቶች የጊዜያዊ ህዝባዊ መንግስትን ጥያቄ ያስተጋቡ ነበር። ሆኖም ይዝምድና ኃይለ ፊዳና ሌሎች ከስደት ሲመለሱ ማብቂያው ሆነ። ያፈነገጡት ተባረሩ ወይም ከሐላፊነት ወረዱና ከደርግ ጋር ለመቀራረብ ተጨባጭ እርምጃዎች ተወሰዱ። ግንቦት 1969 ዓ.ም ተመረጠ። በእንግሊዝኛ የወጣ አንድ የመኢሶን ጽሑፍ በጊዜው የነበረውን ሁኔታ በእነዚህ ቃላት ያስረዳል። ከየካቲቱ አብዮታዊ ንቅናቄ ጀምሮ እስከ አንድ ዓመት ድረስ የመኢሶን የፖለቲካ መስመር ከያፓው ጋር አንድ አይነት ነበር። የካቲት 1967 ዓመተ ምህረት ላይ መስመራችንን እንደገና በጥንቃቄ ከመረመርን በኋላ ስርነቀል የሆነ ለውጥ መምጣት ነበረበት። በተጨማሪም በድርጅታችን አመራር ውስጥ ለውጥ መደረግ ነበረበት። ኃይለ ፊዳና ሌሎቹ ከመጡ በኋላ አዲስ አበባ ውስጥ በኢሃፓና በነሱ ቡድን መካከል ንግግር ለማድረግ ሙከራ ተደርጎ ነበር። ተመክሮም አልቀረ የሚስጥር ውይይቶች ተካሄዱ። ተስፋዬ ደበሳይ ኢሃፓን ሲወክል፣ ኃይለ ፊዳ ደግሞ በኋላ መኢሶን የተባለውን ድርጅት ያን ጊዜ የሰፊው ህዝብ ድምጽ በሚለው የጋዜጣ ልሳን የሚታወቀውን ወገን ወክሎ ቀረበ። ግን ያፓ የኃይለ ፊዳ ቡድን ደርግን በመደገፍ አቋሙ ስለጸናና ያፓም ከደርግ ጋር ለማበር እየወሰነ ነው የሚል ፈጠራም ጨምሮ ስለውይይቱ ወሬ ስለወጣ ንግግሩን አቋረጡ ይላል። ያፓ ተቃዋሚ፣ መይሶን ደግሞ የደርግ አባሪ ሲሆን መለያየቱ ፍጹም ወደ መሆኑ አመራ። መይሶን ምንም እንኳን የሰፊው ህዝብ ድምጽ የተባለው ልሳኑ ከ1966 ዓመተ ምህረት ጀምሮ ይወጣ የነበረ ቢሆንም እንደ ፖለቲካ ድርጅት ብቅ ያለው በመጋቢት 1968 ዓመተ ምህረት ነበር። ድርጅቱ ሊቀመንበር ያደረገው ረጅም የስደት ጊዜ በስዊድን አገር ያሳለፈውን በአውሮፓው የተማሪዎች ማህበር ቅርንጫፍም የተባ ተሳትፎ የነበረውን ከበደ መንገሻን ነበር። ከመይሶን መሪዎች ይበልጥ የታወቀው ኃይለ ፊዳ ከፍቅሬ መረድ፣ ከነገደ ጎበዜና ከሌሎችም ጋር ረጅም ጊዜ ፈረንሳይ አገር በስደት የኖረ ነበር። አንዳርጋቸው አሰግድና ሌሎች ዝቅተኛ ካድሬዎች ከምዕራብ ጀርመን የመጡ ሲሆን ከሞስኮ ደግሞ ንግስት አዳንና ባሏ ደስታ ታደሰ ነበሩ። የደስታ ወንድም ዳንኤል ታደሰም የመይሶን ማዕከላዊ ኮሚቴ አባል ነበር። መይሶን ምንም እንኳን ራሱን ፓርቲ ብሎ ቁልጭ ባለ መልክ ባያስቀምጠውም እንደ ማርክሳዊ ሌኒናዊ ድርጅት አድርጎ ራሱን የሚቆጥር ሲሆን ቀደም ሲል አጀማመሩ ላይ ከቻይና ጋር የተቀራረበ ነበር። ቻይና አዲስ አበባ ውስጥ ለነበረው ለኃይሌ ፊዳ ተራማጅ ቤተመጻሕፍት በብዙ ሺህ የሚቆጠር መጻሕፍት በነጻ ልካለች። ቤተመጻሕፍቱ አባላት ለመመልመያ ያገለግል ነበር። እንደሚባለው ኃይሌ ፊዳ ነበር በመመስረት ላይ የነበረውን ሚሊሻ ለማስታጠቅ ቻይኖችን ለመጠየቅ በሚስጥራዊ የቤጂንግ ጉብኝት ከመንግስቱ ጋር የሄደው። ቻይና 100 ሺህ ጠመንጃዎች ለማቅረብ ስትስማማ 10 ሺውን አስረክባለች። የመይሶን አቋም ለደርግ ሂሳዊ ድጋፍ መስጠት ነበር። ሆኖም የዚህ ቀመር ሂሳዊ ገጹ የታየበት ጊዜ ለመኖሩ ግልጽ የሆነ ጭብጥ አልነበረም። መይሶን ጊዜያዊ ህዝባዊ መንግስት ይቋቋም ማለት ስህተት ነበር። ከዚያ ይልቅ በቅድሚያ ህዝቡን ማንቃት ማደራጀትና ማስታጠቅ ያስፈልጋል ብሎ ክርክሩን አቀረበ። ከዚያም ተነስቶ ኢህአፓን ኢሰማንና ሌሎች የደርግን አገዛዝ የተቃወሙትን እንደ ጽንፈኞች ቆጠራቸው። በኤርትራ ጥያቄም ላይ መይሶን አቋሙን በመቀየር የኤርትራ አርነት ግንባሮችን የአረብ አድህሮትና የኢምፔሪያሊዝም መሳሪያዎች ብሎ አወገዛቸው። ከዚህም በላይ ክፍለ ሀገራዊ የራስ ገዝ አሰራርን እንደ መፍትሄ አድርጎ በማገግ በመተክላዊ ደረጃ እንኳን የመገንጠልን መብት የሚከለክለውን የብሔራዊ አብዮት ፕሮግራምን አረቀቀ። መይሶን በ1968 ዓ.ም ኤርትራ ላይ የተዘመተውን የራዛ ወይም የአርሶ አደር ዘመቻ ጠንሳሽ እንደነበረ ማከሉ በቂ ይሆናል። መይሶን ኢህአፓን እንደ ቀንደኛ ደመኛው አድርጎ በመመልከት ለማጥፋት ይችል ዘንድ ማንኛውንም ዘዴና መንገድ በመጠቀሙ ከተጠያቂነት አያመልጥም። ኃይሌ ፊዳ ራሱ ቃሉ በሚያሰማው በጠባቡ መንፈስ የኦሮሞ ብሔረተኛ ሆኖ ባያውቅም ኢህአፓ እንደ መይሶን ሁሉ ብዙ ብሔራትን ያቀፈ ሆኖ ሳለ መይሶን የአማራና የትግራይ ኢህአፓን ለመታገል በሚል የኦሮሞ ብሔረተኝነትን ወደ ማስነሳት ተሰማርቶ ነበር። በሌላ ደረጃ ደግሞ የፖለቲካ ውዝግቦችን ለመፍታት በኃይል የመጠቀም አካሄድ ሊቀርብ በሚችልበት መንገድ ደርግ ላይ በተለይም መንግስቱ ኃይለ ማርያም ላይ ተጽዕኖ በማድረግ ረገድ መይሶን ያደረገው አልነበረም። እንዲያውም በተቃራኒው መይሶን ነበር ተቃዋሚዎች እንዲመቱ ጥሪ ያደረገው፣ በግንባር ቀደምም የመራው። ከዚህም የከፋው አናርኪስቶች የሚል ሁሉንም የሚያዳምር አመች ቅጽል በመስጠት ቁጥር የሌላቸው ዴሞክራቶችና ታጋዮች ባንድ ላይ ተቀይጠው ሲገደሉና ለሲኦል ሲዳረጉ የመይሶን መሪዎችና አባላት ተሳታፊ ሆነዋል። የግራ የንግግር ዘይቤዎች የቦልሸቪክ ተመክሮዎችን ለጭፍጨፋ ማጠየቂያ ማድረግ፣ አቋምን ማክረርና ግፉም እንዲቀጥል ማድረግ፣ ሁሉም ዱካቸው ወደ መይሶን ደጃፍ የሚያመራ ነው። የህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ ራሱን በማደላደልና የተሰጠውንም ሰፊ ስልጣን በመጠቀም መይሶን በአጭር ጊዜ አባላቱን ሊያበራክት ቻለ። እስከተመታበት ጊዜ ድረስም ደርግ ካወጣቸው ፖሊሲዎች ጋር ሙሉ በሙሉ ራሱን አዛምዶ አቅርቧል። ለነገሩ የደርግ ፖሊሲዎች በአብዛኛው በመይሶን የተረቀቁ ነበሩ። መይሶን ከሞስኮ ጋር ያደረገው የትብብር ስምምነት ዘላቂ ይሆናል በሚል እምነት ከደርግ መኮንኖች ጋር ግጭት ቢፈጠር ክሬምሊን ከጀርባዬ ይቆማል የሚል ሐሳብ ነበረው። ከደርግ ጋር ግጭት ውስጥ ሲገባ ስለራሱ አቅም የተሳሳተ ግምገማ እንደነበረው ሁሉ በዚህ ነጥብ ላይ የነበረውም ስሌት የተሳሳተ ነበር። በህዝብ አደራጅ ጊዜያዊ ጽህፈት ቤት ውስጥ በአቅሙ ይታበይና ሌሎች ቡድኖች በጥላቻ እንዲርቁት ያደርግ ነበር። ይህም ሁኔታ መይሶን ከደርግ ጋር ግጭት ውስጥ በገባበት ጊዜ የወዝሊግና የኢማሊድህ አባሎች የመይሶንን አባሎች የሰደድ ስኳዶች አድነው እንዲይዟቸው እስከ መርዳት አድርሷቸዋል። መይሶን የፈለገውን ያህል አሌ ብሎ ይከራከር፣ ለወታደራዊ አገዛዝ መቀጠል የቆመ እንደነበር የማይታበል ነው። አቋሙ አድርባይነት ላይ ከተመሰረተ የሁኔታ ግምገማ ላይ ተነስቶ ቢያንስ ከደርግ አንዱ ክፍል ጋር በዋናነት ከመንግስቱ ኃይለ ማርያም ቡድን በማበር ወደ ስልጣን ለማሻቀብ እችላለሁ ከሚል መደምደሚያ ላይ ያደረሰው ይመስላል። ميسون يحب لا يمفز موقف اندفع فام بمجوه بوانا وانا كتموش قنو ينبرون تقاومو لما سوقدنا يراسو تك بسرا لاي لموال نسامسك اندياغنينا بتماريوش بموراننا بسراتن يتوزت لاي يبلاينتو لمجعال اندياس جلو نبر من يوتو عصرازت ايمتو سلساس من تامت مرس لاي اني كفلوش تماريوش موران الناس الراتين وشوزتا كما يسوني لك يبال يميد القفوت يحبان اند نبار قلز نبارنا يحبا ببقوين يمالك كتال تبلو يما يتردترو يافريكا كونفيدنشال انداس كمتاو يدرق دكمتوش براسونا بما يسون لاي تلاتشا اندي تاكل مادرقاتشو بچاساي هون درق توقدو ودياونو يزياوي هزباوي منغست اندي كواقوام لميت ايكاوي هابا دقاف اندي چامر اللت اصدرقوال لبزوچو يخ يزياوي هزباوي منغست اصاب ترو حساب سيمسلاتشو اجيك تود داجم ايهونون ابيوت لمن كباكب اماراج اليلو منغل هونو لتاياتشو جمروال بيهابانا بميسون مكاكل ياللو تغل يالمنم ترتر يبل تدقاف لاللو ليه هابا بتمتش منغد كالتفتالنا بيانس يرتو بوهنا منغد سلطان لاي كالوتا عبيو تراسو عادقا لاي اندم يودك بزوچو يسمى جوال ميسون يحبا يبلت ادقاف اندن برو بماوك يهن لملوت عينتين يو منغد يحبا ماسو قرنو بلو والسنة اندزيا عينتو هيدت يراسو مدفات يميك التلبت المنغد اندكفتا آلاس توالوم نبر ميسون بدرقو سددنا بريلوشتنا نشبرنو جيتا مسررتو يهبرت قمبار لأكلنت واسطنا يميسات عالنبارم ميسون كدرقنا كبوليسي وچوغار راسون مولو بمولو مازامدو كسررق هايلوش تلاتشان انديا ترفنو يادرقو شبرو سيجمرنا لزيم ميسون قمبار قدمونو سيمتا اندياوم قطرو يچمر هزبن تلاتشا اكابتا باهونو جيزي بيتيب فياوست يكاي شبر سلبا هونو يودب كوباچو بيتسوچ اسر بيتوچ وست يمينغلاطوت اسرنيوچ زمدوچنا يهن منغست يميتالو كله ميسونن اندباندا ويم اندكهادي يملكتوتال ميسونن ناسدد بتغاچو گيزي يميسونو ليكمنبر كبد منغشا ان منغستو بودن لاي وسان ارمجا اندي وسد سيفلق ايله فيداغن يتساساتا بوليسي نو بميل بزوانون اسامله تاليا ميسون نغزاري سير سدد افف بلو يميسون عبالوچن ناماريوچن ممتاز جمرة سيال بمفصم سمترو يهونو يميسون مري عبدالله يوسف بطيت سيولك بمنغست ريديو يابا اندقدلو تدرقو قربة لميسون عذراقيوچو سددوش مهوناتشو التفاتشو ونيتاون لمقمقم عاسچكوي سبسباوش تدرقو عندي هينتم يا دي سبباو في الواه هوتيل است بتدرجا عندي امرار سبسبا لاي عندي امرار ابال اند استنكقاو منم منكو اي حبام حبو عالم است بمنور وادغا ميامطا بيهونم بهبو لمنقساقس توسنا ميسون يهبو اوتارات سلال نبروت بدرك بقلالو ليفتا سيچل كبلاي امراروچ ሁለት ብቻ ነገደ በወቅቱ ብቻ ጋር የነበረና አንደርጋቸው ማምለጥ የቻለ ነበሩ የተረፉት የማይሶን ጥንካሬ የማይጨበጥ ራይ እንደነበር አባላቱና የተረፉት መሪዎቹ ድርግና ሰደድን ለመቀላቀል ያደረጉት ሩጫ ያረጋግጣል። ማይሶን ይሃፓን እንደመኛው አድርጎ እንደሚመለከተው ሁሉ በያፓን በኩል ያው ነበር። ያፓ በተጨማሪ በበኩሉ ያሰማው የነበረው ያለ ማይሶን ድጋፍና ምክር ድርግ ለጥቃት ግብስ ሊሆን ይችል እንደነበር ነው። ያፓ በ1964 ዓመተ ምህረት የተመሰረተ ሲሆን እሱ ራሱ እንደሚያምነው ፓርቲው ደካማና የመሪነት ሚና ለመጫወት ያልተቻለው ነበር። ሆኖም በይካቲትና ወዲያውኑም ከዚያ ቀጥሎ ፓርቲው ጠንካራ ሆኖ ለመውጣት ችሏል። ሳሉ የሆነው ዴሞክራሲያ እጅግ ተወዳጅ የነበረ ሲሆን ደርግን ተቃውሞ የቆመው ነቃ ያለው የህዝብ ክፍል ያፓን የቀድሞውን ንጉሰ ነገስት ያመሳቸውን ያ የተማሪው ታጋይነት ቅጣይ እንደሆነ አድርጎ ተመለከተው። በድህረ የካቲቱ በ1967 ዓመተ ምህረት ኢሃፓ የኢንተርዞን የዞንና የንዑስ ዞን መዋቅሮችን በትላልቅና በትናንሽ ከተሞች እንዲሁም በገጠሩ ዘርግቶ የነበር ሲሆን የሽምቅ ተዋጊ ቡድን አሲምባ ላይ ትግራይ ውስጥ ለመትከል ችሏል። ምንም እንኳን የቡድኑ መኖር ባይታወጅም ወይም ስም ባይሰጠውም በዚያን ጊዜ የኢሃፓ ተወዳጅነት ያደገው ነፍሰ ገዳይ የሆነውን መንግስት ለተቃወመ ብቻ ሳይሆን በዋናነት የህዝቡን መሰረታዊያን ጥያቄዎች በትክክልና በግልጽ ለማቅረብ ስለቻለ ነበር። ኢሃፓ ለዲሞክራሲያውያን መብቶች፣ ለመደራጀት ነጻነት፣ ለጊዜያዊ ህዝባዊ መንግስት መመስረት፣ ለደሃ አርሶ አደሮች መታጠቅ፣ ለአርሶ አደሮችና ለከተማ ነዋሪዎች ማህበራት ማቋቋም መብት፣ ለጭቆን ብሔሮች መብት መረጋገጥ ወዘተ ያቀረበው የጥሪ አቋም ለሰራተኞች፣ ለተማሪዎች፣ ለምሁራንና በተወሰነ ደረጃም ለአርሶ አደሮች ደርግ ካቀረበው ይልቅ የተሻለ አማራጭ ሆኖ ታያቸው። የስር ነቀል ለውጥ ከተነሳ ደግሞ ምርጫቸውን ያን ያደረጉ ከደርግ አዲስ አማኞች ይልቅ ኢሃፓን ማመኑ የቀለለ ሆኖ አግኝተውታል። ከዚህም በተጨማሪ ምንም እንኳ በኢትዮጵያ ግራ ላይ በአጠቃላይ ተጽዕኖ ከነበረው ለአብዮታውያን ፓርቲዎች ለብቻቸው የተለየ ግንባር ቀደምትነት ሚና ከሚሰጣቸው ኦፊሴላዊ ቀኖና ጋር የሚጻረር ሊሆን ቢችልም የኢሃፓ ፕሮግራም ብዙ ፓርቲዎች የሚሳተፉበትን ስርዓት ነበር እንዲመሰረት የተለመው። በዚያን ጊዜ የኢሃፓ አመራር በከተማው የፖለቲካ ትግል ላይ ትኩረቱን አድርጎ የገጠሩን የሽምቅ ተዋጊ ኃይል ለማጠናከር ወይም ለማወጅ በቂ እርምጃ አልወሰደም። ሰላማዊ መንገድ እስከሚያስኬድ ድረስ መሞከር አለበት የሚል ነበር የአመራሩ መስመር። ይህም ይበልጥ ግራ በሆኑት አባላት ዘንድ አዎንታዊ በሆነ መንገድ አልታየም። በመሰረቱ ኢሃፓ ከልክ በላይ እያደገ ሲመጣ ችግሮችም በዚያው መጠን አደጉ። በርካታ የሆኑ ወጣቶች ወደ ወጣቱ ሊግ ኢሃወሊና ወደ ፓርቲው መጉረፋቸው ይዞት የመጣው የተወሰነ ደረጃ ጽንፋዊነት ነበረው። በአዲስ አበባና በሌሎች ከተሞች ሰፊ ዴሞክራሲያዊ ግንባር መቋቋሙ ከሁ መዋቅሮቹና ስራ ጋር ይጋጭ ጀመር። ይኸው እድገት በተጨማሪ በፓርቲው በራሱ ውስጥ የተለያየ የፖለቲካ አመለካከት አመጣ። ጥቂት አባሎቹ በአገር ቤትና በአሜሪካም ጭምር የኢትዮጵያን ሁኔታ ሰከን ብለው ለመተንተን ምንም ዝንባሌ ያልነበራቸው ሐሳበ ግትር ማኦዋውያን ነበሩ። ሌሎች ደግሞ የከተማው የፖለቲካ ትግል ራሱን ችሎ የደርግን ድቀት ሊያመጣ ይችላል ብለው የሚያስቡ ነበሩ። በተወሳሰበና በፍጥነትም እያደገ በሚሄድ ሁኔታ የፓርቲው አመራር በተሟላና ፖለቲካዊ በሆነ መንገድ የፓርቲውን አቋሞች ለማስረዳት አልቻለም። በጊዜ መሳብ የነበረባቸው መፈክሮች አልተሳቡም። አዳዲስ አቋሞችም እስከ ሙሉ ዝርዝራቸውና አንደምታቸው መግለጫ አልተሰጠባቸውም። ኢሃፓ በደፈናው ሲታይ ተማሪዎችና ምሁራን ጎልተው የሚታዩበት ነበር። ግን እነዚያ ኢሃፓ የተማሪዎች ፓርቲ ነበር የሚሉት አጠቃላይ መልኩን አላዩትም። ኢሃፓም ሆነ መኢሶን የተማሪ ፓርቲዎች አልነበሩም፣ ህዝባውያን ድርጅቶች አልነበሩም ብሎ አፍን ሞልቶ መናገር ከእውነት የራቀ ነው። በመሰረቱ ኢሃፓ ከ1967 እስከ 1970 ዓመተ ምህረት፣ መኢሶን ከ1968 እስከ 1969 ዓመተ ምህረት ልዩ ልዩ ሙያ ያላቸው ከልዩ ልዩ ክፍል የመጡ መጠናቸው በርካታ የሆነ አባላትን ያቀፉ እስከሆኑ ድረስ ህዝባውያን ፓርቲዎች ነበሩ። ነገሩን አገላብጦ በመመልከት በዚህ ምክንያት ነው ድርጅታዊ ማዕገራቸው ላልቶ በአንጻራዊ ደረጃ ቀላል ኢላማዎችና የግፍ ጭላዎች ሊሆኑ የቻሉት ማለት ይቻላል። ኢሃፓ በአዲስ አበባና በዋና ዋና ከተሞች ጠንካራ ነበር። በአስመራ ከተማ እንኳ የመንግስት ሰራተኞችን፣ መምህራንን፣ ላባደሮችንና ወታደሮችን ወዘተ ያቀፈ የፓርቲ መዋቅር ነበር። በገጠሩ አካባቢ ጠንካራ ድርጅታዊ ስራ የነበረው በሸዋ፣ በከፋ፣ በሲዳሞ፣ በጎንደር፣ በአንዳንድ የጎጃም ክፍሎች፣ በወሎና በሐረርጌ ነበር። የኢሃፓ አመራር ከልዩ ልዩ ብሔራት የተውጣጣ ነበር ነውም። ከዚሁም ዘንድ ኢሃፓ በጉራጌዎች ከፓርቲው ጋር ግንኙነት የነበረውን ብጉዲን የጉራጌ ብሔራዊ ዲሞክራሲያዊ ንቅናቄ በውስጣቸው የተባ እንቅስቃሴ ያደርግባቸው የነበሩ የከምባታዎች ባህሪያዎች በትግሬዎች ዘንድ ፋንሳዊ ደረጃ ጠንካራ ተቀባይነት ነበረው። በከፋና ባህርርጌ አለ ሊባል የማይችል ተወዳጅነቱ ኦሮሞ ታጋዮች ሰፊ ድጋፍ እንዳተረፈለትም አፍን ሞልቶ መናገር የሚያስችለው ነበር። ሙኩኩላ ይባል የነበረውን ህቡ ጋዜጣ ያወጣ የነበረው የኦሮሞ ህዝብ አርነት ድርጅት ለይሃፓ ሙሉ ድጋፍ ይሰጥ እንደነበረው እንደ አዲስ አበባው የእስላም ወጣቶች ማህበር ሁሉ ከፓርቲው ጋር ተቀራርቦ ይሰራ ነበር። ይሃፓ ሉናውን ጋር ያደረገው ናሴ 26 ቀን 1967 ዓ.ም ተመረጠ ነበር። ከዚያ በፊት ዴሞክራሲያ በተባለው ጋዜጣው ነበር የሚታወቅ። ቀደም ሲል ግን በሐምሌ ወር አዲስ አበባ ውስጥ ከወትሮ ሰፋ ያለ ልዩ የፓርቲ ኮንፈረንስ በመጥራት የፓርቲው ስም ኢሃፓ እንዲሆን ማዕከላዊ ኮሚቴው እንዲሰፋ በ1964 ዓ.ም ምረት የፖለቲካ ፕሮግራም ወግ ባለው መልክ እንዲሻሻል ተደርጓል። ከኮንፈረንሱ በፊት አብዮት የሚባል ጋዜጣ በአማርኛ ያወጣ የነበረው ቡድን ፓርቲውን ተቀላቅሎ ነበርና ከቡድኑ ሁለት አባሎች የማዕከላዊ ኮሚቴ አባላት እንዲሆኑ ተደርጓል። ከፓርቲው እወጃ ጋር የተሰራጨው የፓርቲ ፕሮግራምና የዲሞክራሲያዊ ልዩትም ስርጭቱ ስፋት የነበረው ከመሆኑም በላይ ያለምንም እክል ሲካሄድ ደርግንና መኢሶንን ድንጋጤ ውስጥ ከቷቸው ነበር። ከተከታዩ ትግል አንጻር ኢሃፓ በተጨባጭ መልክ የወሰዳቸው አቋሞች ከፓርቲው የፖለቲካ ፕሮግራም ጋር በተሰራጨው ከፍ ብለን በጠቀስነው የዴሞክራሲያ እትም ቅጽ 2 ቁጥር 3 ላይ ይገኛል። እትሙ በጊዜው አንገብጋቢ ጥያቄዎች ላይ የኢሃፓ ማዕከላዊ ኮሚቴን የአቋም መግለጫ ይዟል። የወታደራዊ መንግስት ድክመት ከተከሰ በኋላ እነዚያን ጥያቄዎች ለመፍታት አስፈላጊ ናቸው ብሎ ያመነባቸውን እርምጃዎች ይዘረዝራል። እነሱም አንድ በጸረ ፊውዳልና ጸረ ኢምፔሪያሊስት ፖለቲካዊ ድርጅቶች ቡድኖች ህዝባውያን ድርጅቶች ኢሰማ ዲሞክራሲያዊ በሆነ መንገድ ከጦር ኃይሎች በተመረጡ ወኪሎች በመምህራን ማህበር በአርሶ አደር ማህበራት ወዘተ በሚመሰረት ጊዜያዊ ህዝባዊ መንግስት ወታደራዊ መንግስት መተካት አብዮቱን ያካሄዱትን መከተሉንም ሊያረጋግጡ የሚችሉትን ማህበራዊ መደቦችና ኃይሎችን የሚወክልና ሊወክልም የሚችል ህዝባዊ ሸንጎ ማቋቋም። ሁለት መሰረታዊያን ዴሞክራሲያዊ መብቶችን ማወቅ እነዚህም ነፃ ሆኖ የመናገርና ሐሳብን በጋዜጣ የመግለጽ የእምነት የመሰብሰብና የመደራጀት ወዘተ ናቸው። ፊውዳሊዝምንና ኢምፔሪያሊዝምን የሚቃወሙ የፖለቲካ ድርጅቶች ህዝባዊ ድርጅቶችና የፖለቲካ ቡድኖች የመደራጀትና ይህንኑ በስራ ላይ የማዋል መብት ይገባቸዋል። 3 ታጋይ የፖለቲካ እስረኞች ሁሉ መፈታት ይገባቸዋል። 4 የኤርትራ ጥያቄ በዲሞክራሲያዊና በሰላማዊ መንገድ መፈታት ይኖርበታል። ይህንንም እውን ለማድረግ ጦርነቱ አሁንኑ መቆም ይኖርበታል። የኤርትራ ብሔረተኛ የፖለቲካ እስረኞች መፈታት ይኖርባቸዋል። ኤርትራውያን የራሳቸውን እድል ለመወሰን ያላቸው ገደብ የሌለው መብት መታወጅ ይኖርበታል። የኤርትራን ትግል ከሚመሩት የኤርትራ ግንባሮች ጋር ቀጥተኛ ንግግር መጀመር ይኖርበታል። 5 ከአድሃሪያን ራሳቸውን ለመከላከልና አብዮቱን ከግብ ለማድረስ ይችሉ ዘንድ የሰፊው ህዝብ አካሎች አርሶ አደሮች ሰራተኞች ዘማሽ ተማሪዎች ወዘተ መታጠቅ ይኖርባቸዋል። 6 የህዝቡ የኢኮኖሚ ጥያቄዎች መሟላት ይኖርባቸዋል። ሀ የሰራተኞች ዝቅተኛ ደሞዝ በህግ ወደ 4 ብር በቀን ከፍ ማለት ይኖርበታል። ለ የሰራተኞች የደሞዝ ስኬል መሻሻል ይኖርበታል። 7 ሀገሪቱ ከየትኛውም አይነት ኢምፔሪያሊዝም ግንኙነት ነፃ መሆን ይኖርባታል። ለዚህም ሀ እኩልነት ላይ ያልተመሰረቱ ውሎችና ዓለም አቀፋዊ ስምምነቶች መሰረዝ ይኖርባቸዋል። ለ የውጭ ወታደራዊ ቤዞች መዘጋት ሰራተኞቻቸው መባረር ይኖርባቸዋል። እነዚህ ነበሩ በአጠቃላይ መልክ ኢሃፓ ይታገልባቸው የነበሩ ነጥቦች። ህዝቡ ኢሃፓን ሲደግፍም እኒሁ ነጥቦች ከፍላጎቱ ጋር ስለተዛመዱ ነበር። ምንም እንኳ ደርግ መኢሶንና ኢሃፓ አፋዊ መመሳሰል ቢታይባቸው በፖለቲካ ረገድ በፕሮግራም አኳያ መሰረታዊ የሆነ ልዩነት ነበራቸው። በዲሞክራሲ ጥያቄ እንኳን ዲሞክራሲያ ቅጽ 3 ቁጥር 2 ሚያዝያ 1969 ዓ.ም ተመረጠ እንዳትረዳው ልዩነታቸው ከባድና መሰረታዊ ነበር። አብዛኛው ነገር ቀረጣጥፈውና እስከተቻለ ድረስ አሳንሰው በሌጣው ለማየት ለሚፈልጉ የአባ አቋሞች ለደርግ ያልተዋጡለት ወታደራዊ መንግስት በጊዜያዊ ህዝባዊ መንግስት ይተካ ማለቱ ሙሉ ዲሞክራሲያዊ መብቶች ይከበሩ ማለቱና በተለይም የመደራጀትና የማህበር ማቋቋም የአባ ለብሔር ትግሎች ያለው ድጋፍ ናቸው ማለት ይቻላል። የአባ ላይ ጦርነት በታወጀ በዋዜማው በመላ አገሪቱ ፓርቲው ትልቅ ተደማጭነት እንደነበረው ግልጽ ነበር። ከነካው የህብረተሰብ ክፍል ያገኘ የነበረው ሰፊ ድጋፍ ለአቋሞቹ ጥንካሬ ሰጥቷቸው ነበር። የአባ የዲሞክራሲያዊ መብቶችና ከላይ ለተጠቀሱት ነጥቦች ይበልጥ በታገለ መጠን በዚያው ልክ ደርግ አሻፈረኝ በማለት በግፍ ላይ ግፍ እየጨመረ ራሱን ይበልጥ ለህዝባዊ ተቃውሞ አጋለጠ። በወቅቱ የነበረው ሁኔታ ይህ ሲሆን ደርግ ደካማም ነበር መስሎም ይታይ ነበርና ስልጣኑን ለመከላከል ይችል ዘንድ መልሶ ለማጥቃት አንድ መንግስት ለመፈናጠር ያለው ችሎታ ላይ ተቃዋሚ ወገን የተሳሳተ ግምገማ ላይ እንዲደርስ አድርጎታል። ያፓ በዚህ ረገድ ደርግ ሊኖረው የሚችለውን ኃይል አንኳሶ የማየት ስህተት ፈጸመ። ከዚህ የከፋውም አመራሩ በተለይ ፖሊስ ቢሮ በከተሞች ውስጥ የሚካሄድ ቁርጠኛ የሆነ ፖለቲካዊና ወታደራዊ ትግል ቢያንስ መንግስቱን ያዳክመዋል የሚል ህልም ውስጥ ገባ። እነሆም እንደራስ መከላከያ እርምጃ የተጀመረው የከተማ የትጥቅ እርምጃ ቢያንስ በኦፊሴል ደረጃ መሰረታዊ ተደርጎ የተወሰደውን የገጠሩን የትጥቅ ትግል እስከሚጎዳበት ድረስ ተለጠጠ ተስፋፋም። ሶቪየት ህብረትና ባልደረቦቿ ደርግን መደገፍ ሲጀምሩ የስልጣን ሚዛን በግልጽ ወደ ደርግ እያጋደለ ነበር። ግን ያፓ ከባድ መስዋዕትነት በሚጠይቀው የከተማ ትጥቅ ትግል ገፋበት። ባፋዊ ከገጠሙት ችግሮች ባሻገር ውስጣዊ እምሳትን እየተጋፈጠ ነበርና በወቅቱ የከተማውን እርምጃ መሳቡ ተገቢ በሆነ ነበር። ፓርቲው ያንን አላደረገም። ዋጋው ሁኔታዎች እንዳሳዩት በርግጥ ከፍ ያለ ነበር። የግፉ አሰቃቂነት ያፓን ካጥለቀለቁት አባላት ውስጥ አይቀሬ ለነበረው ትግል ፈጽሞ ዝግጁነት ያልነበራቸው እንደነበሩበትም አሳየ። የከተማ መዋቅሮችም ክፉኛ ተበጣጠሱ። የበታኞች ዘመቻ አካል ሆኖ የመጣ ፓርቲው የሚጠራው ችግር እንደገና በ1972 ዓ.ም ተመረጠ። በገጠሩ የትጥቅ ትግል ውስጥ ገጥሞት ፓርቲው ላይ ከባድ ጉዳት ደረሰበት። በሽብሩ ዘመቻ ውስጥ የአባቶቹ አሰላለፍ ደርግና መይሶን ባንድ ወገን፣ ያፓ ኢሳማና ሌሎቹ ከያፓ ጋር ግንኙነት የነበራቸው ቡድኖችና ብዙሃን ድርጅቶች ደግሞ በሌላ ወገን ነበሩ። በደርግና በመይሶን ወገን 3 ትናንሽ ድርጅቶችም ነበሩ። ጠቅላላ ፕሮግራማችን በዚሁ ይጠቃለላል። የነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ